B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ግንቦት 9 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። በኮቪድ-19 ምክንያት ከስቱዲዮ ከወጣን ከአንድ ዓመት ከሶስት ወር በኋላ ለመጀመሪያ ጊዜ ዋሽንግተን ዲሲ ወደሚገኘው ስቱዲዮ ተመልሰን የቀጥታ ስርጭታችንን ጀምረናል። ለምሽቱ ለእናንተ ይሆናሉ ብለን ያዝንላችሁን እናስተዋውቃችሁ።
እኔስ ታሪክ የለኝም ወይ? ባልደረቦቼስ ታሪክ የላቸውም ወይ? የኛ ትውልድ ለኢትዮጵያ አልሰራም ወይ?
የሰማችሁት የኢትዮጵያውያን ታሪክ ዊኪፒዲያ በተሰኘው መተግበሪያ ላይ በበቂ ሁኔታ እንዲሰነድ ዘመነኞቹ በዊኪፒዲያ የተሰኘውን ዘመቻ የጀመረውን ጋዜጠኛ እዝራ እጅጉን ነው የምሽቱ እንግዳችን አድርገነዋል። በሌላ በኩል ኢትዮጵያ ባለፉት ቀናት በምስራቅ አፍሪካ የመጀመሪያውን የሳተላይት መረጃ መቀበያ አስመርቃለች።
መጀመሪያ የተላኩት ሳተላይቶች ደህንነታቸውንም ሞኒተር ማድረግ ይችላል።
የሰማችሁት በኢትዮጵያ የስፔስ ማህበረሰብ ስራ አስኪያጅ የሆኑትን ቤዛ ተስፋዬን ነው። በሳተላይት መቀበያው ዙሪያ ቆይታ ይኖረናል። የስፖርት መሰናዶና የሙዚቃ ምርጫም አካተናል። አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረነን። ከእኛ ጋር ስለሆናችሁ ከልብ እያመሰገንን አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። እስራኤል ዛሬ ማለዳ ጋዛ ላይ ባካሄደችው የአየር ድብደባ የሐማስ መተላለፊያና መመሸጊያዎች ናቸው የሚባሉ የምድር ውስጥ ለውስጥ መስመሮችንና የቡድኑ አዛዥ መኖሪያ ናቸው የተባሉ ቤቶችን ኢላማ ማድረጓን ጦሩ አስታውቋል። በዛሬው ድብደባ በሕይወትና በአካል ላይ ስለደረሰ ጉዳት ይህ ዘገባ እስከተጠናቀረበትና ለቀረጻ ስቱዲዮ እስከገባንበት ሰዓት ድረስ የወጣ መረጃ የለም። ብዙ ሕይወት የጠፋበትና ለሁለት ሳምንታት የዘለቀውን የጋዛ ድብደባ ለማቆም እንደማይጣደፉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ትናንት አስታውቀው ነበረ። ትናንት ጋዛ ውስጥ ጦራቸው ባካሄደው ድብደባ 3 ህንፃዎች ሙሉ በሙሉ ሲወድሙ 42 ሰዎች ደግሞ መግደሉ ተዘግቧል። ሐማስ ትናንት ማለዳ ከሲቪል የመኖሪያ አካባቢዎች ወደ እስራኤል የመኖሪያ ሰፈሮች የተኮሳቸው ሮኬቶች ደቡባዊ አሽኬሎን ከተማ ውስጥ የሚገኝ አንድ ምኩራብ ላይ መውደቁ ቢነገርም ጥቃቱ የተፈጸመው ከጸሎት ሰዓት ማልዶ ስለነበረ በሰው ላይ ጉዳት ደርሶ እንደሆነ እስካሁን ድረስ አልተሰማም። በመጣኔ ሀብት፣ በጸጥታና ደህንነት እንዲሁም በአየር ንብረት ጉዳዮች ላይ ለመምከር ወደ አውሮፓ የተጓዙት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ዴንማርክ ውስጥ እጅግ የረቀቀውን የኳንተም ግብይቶች ቤተ ሙከራ ተመልክተዋል። የውጭ ጉዳይ ሚኒስትሩ በዚህ ጉዟቸው የባይደን አስተዳደር ከአሜሪካ ወዳጆችና ሸሪኮች ጋር ያለውን ግንኙነት ለማጥበቅ እንደሚጥሩ የተነገረ ሲሆን ከዴንማርክ ጠቅላይ ሚኒስትር ሜቲ ፍሬድሪክሰን እና ከንግስት ማርጋሬት ዳግማዊት ጋር ተገናኝተዋል። ብሊንከን ከዴንማርክ ቆይታቸው በኋላ አይዝላንድ ዋና ከተማ ሬኪያቪክ ውስጥ በሚካሄደው የአትላንቲክ ካውንስል የሚኒስትሮች ስብሰባ ላይ የሚገኙ ሲሆን ቅድሚያ ሰጥተው የሚነጋገሩባቸው ነጥቦች የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ መጠንከር፣ የአርክቲክ ሽርክና፣ የአየር ንብረት ቀውስ መጋፈጥንና ሌሎች ዓለም ዛሬ እየተጋፈጠቻቸው ያሉ ፈተናዎች እንደሚሆኑ ተገልጿል። ለአስር ዓመታት ያክል የአመለካከት ተቀናቃኞቹንና ፍልሰተኞቹን ኢላማ አድርጎ የሁከትና የአመፅ አድራጎት ሲፈጽም የቆየው የግሪክ ኒዮናዚ ፓርቲ መሪ ለሀገሩ ተላልፎ ተሰጥቷል። ዮኒስ ላጎስ ለግሪክ ተላልፎ የተሰጠው የአውሮፓ ፓርላማ መቀመጫ ከሆነችው ብራሰልስ ሲሆን ስለ ሁከት አድራጎቱ የተፈረደበትን የ13 ዓመት እስራት እንደሚጀምር ታውቋል። ላጎስ የዛሬ 8 ዓመት አካባቢ ፓብሎና ቫይዜዝ የሚባል ግራ ዘመም ወጣት ራፐር በሚዘፍናቸው ጸረ ጣዕመ ዜማ ምክንያት ደሉን ችሎት ፊት አምኗል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃቸው ኤደን ገረመው ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ዊኪፒዲያ በየቀኑ በሚሊዮኖች የሚቆጠሩ ተጠቃሚዎች የሚያስሱት የበይነ መረብ ላይ የመረጃ ቋት ነው። በዚህ የመረጃ ቋት ላይ የኢትዮጵያውያን የሙያ ታሪክ በበቂ ሁኔታ አልተሰነደም ብሎ ያሰበው ጋዜጠኛ እዝራ እጅጉ ከባልደረቦቹ ጋር በመሆን አዲስ ዘመቻ ጀምሯል። ዘመቻው ዘመነኞቹ በዊኪፒዲያ ሲሰኝ የአንድ ሺህ ኢትዮጵያውያንን የህይወትና የሙያ ታሪክ በጥቂት ጊዜያት ውስጥ በዚሁ የመረጃ ቋት ላይ ለመመዝገብ አቅዷል። ከእዝራ እጅጉ ጋር አጭር ቆይታ ያደረገው ሀብታሙ ስዩም አስቀድሞ የጠየቀው ጥያቄ ዘመቻውን መጀመር ያስፈለገበትን ምክንያት ነበር።
ትልቁ ያነሳሳኝ ነገር ራሴን አየሁት። የብዙ ታላላቅ ሰዎችን ታሪክ ስሰራ፣ የነ አክሊሉን፣ የነ ልጅ እንዳልካቸውን፣ የነ ጃገማ ኪሎን ስሰራ፣ እኔስ ታሪክ የለኝም ወይ? ባልደረቦቼስ ታሪክ የላቸውም ወይ? የእኛ ትውልድ ለኢትዮጵያ አልሰራም ወይ? የጻፉ አሉ፣ ቲያትር የጻፉ አሉ፣ ግጥም የጻፉ አሉ። በእኛ ዘርፍ እንኳን በምናይበት ጊዜ የደከሙ ሰዎች አሉ እና እነዚህን ሰዎች ታሪክ የላቸውም ወይ እና ታሪካቸው የት ነው የሚገኘው ብዬ መፈተሽ ሲጀምር ከራሴ ሲጀምር እዚህም እዛም የተበታተኑ ኢንተርቪዎች ናቸው እንጂ የተደራጀ ታሪክ እንደሌለ ተገነዘብኩኝ። ስለዚህ ይህ የተደራጀ ታሪክ እኔም ጋር የለም፣ ቤቴ ውስጥ ኮምፒውተሬም ጋር የለም ሶፍት ኮፒ። ከዛ ደግሞ ሌላ ሰው ደግሞ ለማግኘት ከፈለገ እኔ ጋር ከሌለ ያው ድረገጽ ላይ ወይም ዊኪፒዲያ ላይ ሊኖር አይችልም። ስለዚህ ይህንን ነገር ለመስራት ዛሬ መጀመር አለብኝ ብዬ ተነሳው። ሳስበው ቆይቻለሁ፣ ሳሰላስለው አይሆንም እያልኩ ምናምን፣ ግን በትክክል ከጀመርኩት 17 ቀን እንደዚህ ሆነኛል። ነገሩን የዛን ቀን እንቅልፍ አልወሰደኝም። ከባልደረቦች የጀመርኩኝ አብረውኝ ከሚሰሩት ታሪካችሁን ጻፉና ላኩልኝ፣ በዚህ በዚህ ዓመተ ምህረት ተወለድን፣ የሰራችሁትን ስራ አንድም ሳታስቀሩ ላኩልኝ አልኳቸው። አምስት ሰዎች በአንድ ቀን ላኩልኝ። ከዛ በኋላ ያንን ዊኪፒዲያ አካውንት ከፍቼ ስራውን ጀመርኩት። ስለዚህ መነሻ የሆነ ምንድን ነው? እኛ ሰርተናል፣ ጋን በጠጠር ይደገፋል እንዲል ቢሉ ጠጠር ደግሞ ሆነን አሻራ ያኖርን ሰዎች፣ በአቅማችን ለመለወጥ የምንጣጣር ሰዎች በየፊናው አለን እና ይሄ መናናቁንም ይሄ እከሌ አይችልም መባባሉንም ለአንድና ለመጨረሻ ጊዜ ቢተው ሰዎች እንዲወጡ ለማድረግ ይህን ስራ የጀመርኩት። እቅዳችን የስድስት ወር ፕሮጀክት ነው። በስድስት ወር ውስጥ 1000 ሰዎችን ሞልተን እናስመርቃለን።
እዝራ፣ የእነዚህን ታዋቂ ሰዎች የህይወት ታሪክ በምን መልኩ ነው የምታሰባስበው? ከአሁን ድረስ የምን ያክል ሰዎችን ታሪክ ለማሰባሰብ ችልሃል? ዊኪፒዲያ ላይ ለማስፈር በምትፈልግበት ጊዜ እንደ መስፈርት የያዝካቸው ነጥቦች ምንድን ነበሩ?
የመጀመሪያ ትልቁ ነገር ያው ከአስር ዓመት ጀምሮ በዛ ሙያ ላይ እየሰራ በሚዲያ፣ በቲያትር፣ በስነ ጽሁፍ፣ በሬዲዮ ድራማ፣ በማስታወቂያ ዘርፍ ከአስር ዓመት በላይ እየሰራ ሰው የማለት ከ39 ሊሆን ይችላል። ገደቡ በጣም ብዙ እንትን አይደለም፣ ግን ከዛ እድሜ ጀምሮ እስከ 58-59 ዓመት ያሉ ሰዎችን ነው የያዝኩት። የማስቀድመው ግን ያው የእኛን ጄኔሬሽን አሁን ኮንቴምፖራሪ የሚባለው በ30ና 40ዎቹ ያሉ ሰዎችን አተኩራለሁ። መስፈርቶቹ ደግሞ ምንድን ናቸው? ወደ 11 የሚሆኑ መስፈርቶች አሉ። ከ15 ከ10 የሚታዩ ለምሳሌ በስራው ላይ በጽናት የሰራ፣ በጽናት ማለት በተከታታይ በዛ ሙያ ያገለገለ፣ ስነ ምግባር፣ ከዛ ውጭ ደግሞ የስራ ብዛትና ጥራትን አመጣጥኖ የሄደ፣ በበጎ ፍቃድ ስራዎች ላይ የተሰማራ፣ አንድ አሻራ ለማኖር ጥረት ያደረገ፣ ከተቀጠረበት ስራ ውጭ ተጨማሪ ነገር ያበረከተ፣ የመሳሰሉ ስራ ወደ 11 ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች እያንዳንዳቸው አንዳንዱ 15 አንዳንዱ ከ5 አንዳንዱ ከ10 ከ15 የሚታረማሉ እንደ እኛ እንደያዝነው መጠን ማለት ነው። ከ75 በላይ ያመጣ ሰው ታሪኩ ይሰራል። ይህንን ፖይንት የሚይዙ እኛ ጋር የተመረጡ ባለሙያዎች አሉ። ከኛ ጋር አብረው የሚሰሩ ወደ 3 ባለሙያዎች አሉ። ሰውየውም ደግሞ ራሱ መልሶ ከተመረጠ እነዛን ክራይቴሪያዎች ራስህን በእነዚህ ፖይንት መሰረት ታሟላለህ ወይ ተብሎ ይታያል። ከ75 በላይ ከሰጠ ይሰራል። ከ75 በታች 70 ቤት 60 ቤት ምናምን ከመጣ ያንን ሰውዬ እዛ ዊኪፒዲያ ላይ አንሰራውም። ሁሉንም ሰው የመስራት ግብ ሳይሆን ያለን እንደው በተወሰነ ሌብል አሻራ ያኖሩ ሰዎችን ነው ማለት ነው።
ከተለያዩ አውታሮች ተለይቶ በዊኪፒዲያ ላይ የእነዚህን ሰዎች ታሪክ ማስፈር የፈለክበት ምክንያት ምንድን ነው? ፋይዳውስ ምንድን ነው? በዊኪፒዲያ ላይ የእነዚህ ሰዎች ታሪክ መቀመጡ መስፈሩ ያለው ፋይዳ ምንድን ነው?
እንግዲህ ያው የእነዚህን ታሪክ ዌብሳይትም ላይ ማድረግ ይቻላል። አሁን የኛ የተወዳጅ ሚዲያ ፔጅም ላይ እናደርገዋለን። በዋናነት ፕሮጀክቱን የአንድ ሺህ ሰዎች ዊኪፒዲያ ዘመነኞቹ በዊኪፒዲያ የሚለውን ሀሳብ የመረጥንበት ትልቁ ምክንያት ምንድን ነው? ዊኪፒዲያ በዓለም አቀፍ ደረጃ ላለፉት 15 ዓመታት የታወቀ የመረጃ ማግኛ ድረገጽ ነው። ብዙ ሰዎች መረጃ ሲፈልጉ ዊኪፒዲያ ላይ ይላሉ። መነሻም የሆናቸውን ነገር የሚያገኙት ከዛ ነው። ስለዚህ የኢትዮጵያውያን ዊኪፒዲያ ስለማይታወቅ ለጊዜው የእኛን ታሪክ የእኛን ባዮግራፊ እዛ ላይ ብንጭ ነው ለእኛ ጥሩ የሆነ የመተዋወቂያ መድረክ ይፈጥርልናል። ዊኪፒዲያ ስንል ደግሞ ሰውም ይነሳሳል። ምክንያቱም እኛ ሀገር የመጽሐፍ ባህላችን ደካማ ስለሆነ ሰው እሺ አይለንም፣ ታሪኩን ጽፎ አይልክልንም በሚል ምክንያት እንደ እንዲነሳሳና ሞቲቬትድ እንዲሆንም ከመፈለግ ነው ይሄን ነገር የመረጥ ነው። ዊኪፒዲያ ለዚህ ነው። ለዚህም ነው በ15 ቀን ጊዜ ውስጥ ከ25 በላይ ሰዎች ታሪካቸውን ልከው ለመጫን ይቻሉ።
እዝራ፣ የታዋቂ ሰዎችን ታሪክ ከዚህ ቀደምም በድምፅና በምስል ተሰንዶ እንዲቀመጥ ስታደርግ መሰንበትን አውቃለሁ። የቀደሙ ስራዎችህ ምን ደረሱ? ከባለፈው ቆይታችን በኋላስ የምን ያክል ሰዎችን ታሪክ በድምፅና ምስል እንዲሰራ አድርገሃል?
እንግዲህ ከዛ በኋላ አሁን 43 ደርሰናል። ደጃዝማች ገረሱ ዱኪ ታሪክ ከባለፈው ሳምንት ወጥቷል። የእሱ ስራ 43ኛ ስራችን ነው። እንደሚታወቀው ደጃዝ ገረሱ ዱኪ ያው ትልቅ የኢትዮጵያ ባለውለታ ናቸው። በ1933ቱ ኢትዮጵያ ያሸነፈችበት ጦርነት ላይ ከወሊሶ ትልቅ ጦር የመሩ በማያጨው ጦርነትም ጊዜ ጦርነቱ እንደሚደረግ ቀድመው የተነበዩ ኢትዮጵያን የሚወዱ ታላቅ ሰው ናቸው። እሱን ከልጃቸው ከአቶ ታቦር ገረሱ ጋር አንድ ላይ በመሆን ያሳተምነው የኦዲዮ ስራ ነው። እሱ እንግዲህ 43ኛ ስራችን ነው። እንግዲህ የዛሬ አመት ይመስለኛል ደበበ ስኩ 2 ዓመት ስለ ደበበ ሰይፉ ስናወራ ገና ስራችን 20 ወር 15 ነበረ። ከዛ በኋላ ጨምረን አሁን 43ኛ ስራችን ነው። እሱ የሚገርምህ ይህን የዊኪፒዲያ ስራ ሲጀምር ሙሉ ለሙሉ 15 ቀን ያህል ያኛውን አቁሜው ነበር። ምክንያቱም ትንሽ በጣም ስሜታዊ ያደረገኝ የራሴን እየረሳው የድሮ ላይ ብቻ መቀመጥ ምንድን ነው የእኔ ኩዮች አሉ የሚል ነገር ውስጥ ስለገባው ይመስለኛል። እርግጥ ነው አሁን ደግሞ ትንሽ የሚያግዙኝም ሰዎች ስለመጡ ከነሱ ጋር አንድ ላይ በመሆን ይህንን ስራ እሰራለሁኝ ማለት ነው። ሀብሽ
እዝራ እጅጉ እጅግ በጣም አመሰግናለሁ። ጋዜጠኛ ነህ። የኢትዮጵያውያንን የስኬት ታሪኮች ተሰንደው እንዲቀመጡም ከፍተኛ ጥረት እያደረግህ እንደምትገኝ ያውቃለሁ። ቀሪ ስራዎችህ በስኬት እንዲታጀቡ እመኝልሃለሁ። መልካም ጊዜ ይሁንልህ። እናመሰግናለን።
አመሰግናለሁ።
ሀብታሙ ስዩምና እንግዳውን እዝራ እጅጉን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት በእንጦጦ ኦብዘርቫተሪ የብዝሃ ሳተላይት መረጃ መቀበያ ቅዳሜ ግንቦት 7/2013 ዓ.ም አስመርቋል። የሳተላይት መረጃ መቀበያው በምስራቅ አፍሪካ የመጀመሪያው ሲሆን በቀጣይ ለሚደረጉ የህዋ ሳይንስ ስራዎች ትልቅ መንደርደሪያ እንደሚሆንም ተስፋ ተጥሎበታል። በዚህ ዙሪያ ከኢትዮጵያ የስፔስ ማህበረሰብ ስራ አስኪያጅ ቤዛ ተስፋዬ ጋር አጠር ያለ ቆይታ አድርጌ ነበር፣ እንደሚከተል ይቀርባል። የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት በእንጦጦ ኦብዘርቫቶሪ ውስጥ የብዝሃ ሳተላይት መረጃ መቀበያ ጣቢያ ማስመረቁ ተሰምቷል። እና የብዝሃ ሳተላይት መቀበያ ጣቢያ ማለት ምን ማለት ነው? ከዛን ጀምር።
እሺ፣ በጣም ጥሩ ጥያቄ። ያው ከስሞቱ ስነሺ ከሳተላይቶች የሚላኩትን መረጃዎች መቀበያ ጣቢያ ማለት ነው። ያው እንደምታወቀው ኢትዮጵያ በተለያዩ ጊዜያት ውስጥ ሳተላይት የማምጠቅ ላይ እቅድ አላት። ባለፈውም 2 ዓመታት 2 ሳተላይቶችን ወደ ህዋ ልከናል። እነዚህ የሚላኩት ሳተላይቶች ምድርን በተለያየ ጊዜያትና መጠን እየዞሩ የሚሰበሰቡት መረጃ አለ እና ይህ የተሰበሰበው መረጃ ወደ ምድር ወደ እኛ መድረስ መቻል አለበት እና ይህን ለማስቻል ከዛ የሚላከው መረጃው ሲላክ እነዚህ አሁን ይሄ ብዝሃ ሪሲቪንግ ስቴሽኑ የሚያገለግለው ያንን መቀበል ሰብስቦ ወደሚፈለገው ቦታ መላክ ይችላል ማለት ነው።
ይሄ የሳተላይት መረጃ መቀበያ ጣቢያ መሰራቱ ፋይዳው ምንድን ነው? እሱም
አንድ አራቱን ለመጥቀስ መጀመሪያ የተላኩትን ሳተላይት ውስጥ ካፍ ያረጋ ይከታተላል። እየተከተለ የደረሱ ደህንነታቸውንም ሞኒተር ማድረግ ይችላል። መከታተል የኛም ብቻ ሳተላይት ሳይሆን አሁን የተገነባው በጣም ትልቅ የሆነ ሳተላይት ትራኪንግ ግራውንድ ስቴሽን ስለሆነ ወደ 5 የሚጠጉ የሌሎች ሀገሮችንም ሳተላይቶች መከታተል ይችላል። ከመከታተል አንጻር ይሄ ነው። ሁለተኛው ደግሞ ዳታዎችን መቀበል ሳተላይት ማበልጸግ ላይ ወይም ዲቨሎፕመንት ላይ ብዙ ብር ይወጣል። ሳተላይት ከተላኩ በኋላ ደግሞ መረጃቸው መሬት ላይ መድረስ አለበት። መቀበያው መንገዱ ደግሞ የነዚህ ግንባታ ሪሲቪንግ ስቴሽኖችን መገንባት ነው ማለት ነው። ይሄኛው ለእኛ በሀገራችን ለምንልካቸው ሳተላይቶች አንደኛው ግብአት ነው፣ ሳተላይት ከመላክ ባሻገር ማለት ነው። ሁለተኛው ደግሞ ፋይዳ የሚኖረው ለተለያዩ ሀገሮች የላኳቸውን ሳተላይቶች በእኛ በትራኪንግ ስቴሽናችን ስትራክ በማድረግ ሞኒተር ማድረግ እንደዚህ አይነት ሁኔታ በመቀበል ኢኮኖሚ ጥቅም ማስገኘት ይችላል። በአሁኑ ጊዜ በተለያዩ ዓለማችን ክፍሎች በጣም ትልቅ የሆኑ እነዚህ ሪስክ ሳተላይት መረጃ መቀበያ ጣቢያዎች አሉና ይከራያሉ። በሰዓት በተለያዩ ጊዜያትም እንደዚህ በምስራቅ አፍሪካ የአብዛኞቹን ሳተላይት ቆጣጣሪ አይንም ሆነው ማገልገል ይችላል እና ኢኮኖሚ ፋይዳው
በምስራቅ አፍሪካ አሁን የእንደዚህ አይነት የብዝሃነት ሳተላይት መቀበያ እንደሌለ ይታወቃል እና ከዚህ አንጻር ገቢ እንዲያስገኝ በማድረግ ምን ነገር ታስቧል ወይም ምን እየተሰራ ነው እስካሁን ድረስስ?
ወይም እነዚህ ቴክኒካል ጥያቄዎች ሞኒ የኢንስቲትዩትን የሳተላይት ዲፓርትመንት በጣም ይመለከታል። ነገር ግን ባየነው መሰረት እነዚህ ሰርቪሶች በምስራቅ አፍሪካ አካባቢ የሚገኙ ሀገራቶች የዳታ ማሰራጨት ወይም ዳታ መሸጥ ላይ እንደዚሁም ደግሞ ሳተላይት ሲልኩ ትራክ ለማድረግ ለማከራየም የገቢ ሁኔታዎችን ለመፍጠር እንደታቀደ ሰምተናል። አክቹዋል ሳሎችን ግን ከኤስሲሲአይ ወይም ከኢንተርናል ስቴት ሳይንስ ቴክኖሎጂ ኢንስቲትዩት ሙሉ መረጃ መገኘት ይችላል።
እሺ፣ እናንተ እንግዲህ እንደ የኢትዮጵያ የስፔስ ማህበር እንደዚህ አይነት ስራዎች ላይ የሚኖራችሁ ተሳትፎ ምንድን ነው ማለት ነው? ምን አይነት ነገሮችን በማድረግ ትሳተፋላችሁ?
ዋነኛው አርጋ ለምንወስደው ግንዛቤ መፍጠር ነው። አንደኛ ግንዛቤ መፍጠር በታዳጊ ወጣቶች ወይም ዩኒቨርሲቲ ጆይን የሚያደርጉ ተማሪዎች ወደ ሳይንሱ አትራክት እንዲሆኑ እና አሁን የሚገነቡት ኢንፍራስትራክቸሮች ለነሱ ትልቅ የስራ እድል መሳሪያ መንገድ መሆናቸውን እንዲረዱ በዚህ ዘርፍ ከተማሩ የስራ እድል እንዳለ ግንዛቤ እንሰጣለን። ይሄ በተማሪዎች በኩል ነው። በማህበረሰብ ደግሞ እንደዚህ አይነት የእድገት በስፔስ ዙሪያ ላይ ያሉ ስራዎችን ሀገራችን በሚሰራበት ጊዜ የራሱ የሆነ የኢኮኖሚ የፖለቲካል በንፊቶች እንዳሉት የግንዛቤ ማስጨበጫ ፕሮግራሞችን እየሰራን እናሳውቃለን ማለት ነው።
እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፈውን ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ ሀብታሙ ስዩም ከስፖርት ዘገባዎች ጋር ይጠብቃችኋል።
ይጠናቀቅ ጥቂት ሳምንታት በቀሩት የቤት ኪንግ የኢትዮጵያ ፕሪምየር ሊግ ጨዋታዎች ቀጥለዋል። ማክሰኞ ግንቦት 3 በሐዋሳ ስታዲየም ሲዳማ ቡና ቅዱስ ጊዮርጊስን 2-0 ሲረታ፣ ወላይታ ዲቻና ጅማ አባጅፋር 1-1 አቻ ወጥተዋል። ግንቦት 4 2013 በተደረጉ ጨዋታዎች ሰበታ ከነማ ሀዲያ ሆሳናን 3-2፣ ሬድዋ ከነማ ወልቂጤ ከተማን 2-1 አሸንፈዋል። ሐሙስ ግንቦት 5 በተደረጉ ጨዋታዎች ኢትዮጵያ ቡናና ባህር ዳር ከተማ 2-2 አቻ ሲወጡ፣ አዳማ ከተማ ሐዋሳ ከነማን 2-1 አሸንፈዋል። ትናንት እሁድ ግንቦት 8 በተደረጉ ጨዋታዎች ሐዋሳ ከተማና ወልቂጤ ከተማ ባዶ ለባዶ፣ ኢትዮጵያ ቡናና ሲዳማ ቡና 3-3 አቻ ወጥተዋል። የውድድሩን ምዕራፍ ባለዋንጫ መሆኑን ከወዲሁ ያረጋገጠው ፋሲል ከነማ ይመራል። ኢትዮጵያ ቡናና ቅዱስ ጊዮርጊስ በሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የኮከብ ጎል አስቆጣሪዎችን ሰንጠረዥም አቡበከር ናስር ከኢትዮጵያ ቡና በ27 ጎሎች እየመራ ይገኛል። አቡበከር ናስር በኢትዮጵያ ፕሪምየር ሊግ ታሪክ የከፍተኛ ጎል አስቆጣሪን ክብረ ወሰን መረከቡም ተነግሯል። እሱን ተከትሎ ሙጂብ ቃሲም ከፋሲል ከነማ፣ ጌታነህ ከበደ ከቅዱስ ጊዮርጊስ በ19ና 12 ጎሎች ይከተሉታል። ከ12 የአፍሪካ ሀገራት የተውጣጡ ቡድኖች የሚፎካከሩበት የመጀመሪያው የአፍሪካ ቅርጫት ኳስ ሊግ በሩዋንዳ ኪጋሊ ተጀምሯል። በአሜሪካ ብሔራዊ ቅርጫት ኳስ ማህበርና በዓለም አቀፉ የቅርጫት ኳስ ፌዴሬሽን የሚደገፈው ውድድር ለ14 ቀናት የሚቆይ ሲሆን ከታለመለት ጊዜ በአንድ ዓመት ዘግይቶ የተጀመረ ነው። ጨዋታዎቹ በ15 ቋንቋዎች ለ215 ሀገራት ይሰራጫሉ ተብሏል። ትናንት በተደረገው የመክፈቻ ጨዋታ የሩዋንዳው ፓትሪዮትስ እና የናይጄሪያው ሪቨርስ ሆፐርስ ተጫውተው ነበር። የሩዋንዳው ፓትሪዮትስ 83-60 አሸንፏል። ውድድሩ አፍሪካዊ ተጫዋቾች ተገቢውን ትኩረት እንዲያገኙ፣ ስፖርቱም በአፍሪካ ውስጥ እንዲያድግ አስተዋጽኦ እንደሚኖረው ተነግሯል። አንዳንድ የጃፓን ከተሞች በቅርቡ ሊደረግ እቅድ በተያዘለት ኦሎምፒክ ላይ የሚሳተፉ አትሌቶችን ለመቀበል የነበራቸውን እቅድ እየሰረዙ መሆናቸው ተሰምተዋል። ኒካይ የተሰኘው የሀገሪቱ ጋዜጣን ጠቅሶ ሮይተርስ እንደዘገበው በኮሮና ቫይረስ አራተኛ ዙር ማዕበል ውስጥ የሕክምና ቁሳቁሶችን የማቅረብ ጫና የበዛባቸው በርካታ ከተሞች ከቀደመ እቅዳቸው እያፈገፈጉ ይገኛሉ። ዓለም አቀፍ ተወዳዳሪዎችን ለመቀበል ከተመዘገቡ 500 ከተሞች መካከል ከ40 በላይ የሚሆኑ ከተሞች በስልጠና ጣቢያዎችና በባህል ልውውጥ ስፍራዎች እንግዶችን ሊያስተናግዱ እንደማይችሉ ማስታወቃቸው ተዘግቧል። ለወትሮ ከአዘጋጇ ከተማ ውጭ ባሉ ማህበረሰቦች ዘንድ የኩራት ምንጭ ከነበረው ዓለም አቀፍ ተወዳዳሪዎችን የማስተናገድ ሁነት ከተሞች ራሳቸውን መገድባቸው በኮሮና ወረርሽኝ ጣብቂያ ኦሎምፒክን ለማዘጋጀት እየጣረች ላለችው ጃፓን ሁኔታዎችን እንዳያከብድባት ተሰግቷል። አስተናጋጇ ቶኪዮን ጨምሮ በቫይረሱ የሚያዙ ሰዎች ቁጥር እያሻቀበ ባለበት በአሁኑ ሰዓት ባለፈው የጎርጎሳውያኑ ዘመን ላይ ሊደረግ የነበረው የቶኪዮ ኦሎምፒክ ወደዚህ ዓመት ተሸጋግሮ ነሐሴ 8 ላይ ቀን ተቆርጦለታል።
ሀብታሙ ስዩምን ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ እጅግ ብዙ ታዳጊዎች የሕክምና ባለሙያ ለመሆን ይመኛሉ። አንዳንዶች ከሁለተኛ ደረጃ ጀምረው የሕክምና ልምምድ ሲጀምሩ፣ ሌሎች ደግሞ በኮሌጅ ደረጃ ትምህርቱን ይወስዳሉ። በመላው ሀገሪቱም የሕክምና ትምህርት ቤቶች በሰፊው እየተከፈቱ እንደሆነ ተሰምቷል። ይሁንና አብዛኞቹ ትምህርት ቤቶች በቂ የሆነ የመሰረተ ልማት አቅርቦት የላቸውም። የየት ማቪንጋን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
ሴሲሊ ንሲሉ ወደ ትምህርት ቤት የመሄጃ ሰዓቷ ነው። ይቺ የ18 ዓመት ወጣት ITM ዲጂሊ የሕክምና ቴክኒካል ተቋም በተሰኘው ትምህርት ቤት ውስጥ ነርስ ለመሆን እያጠናች ሲሆን፣ በእሷ እድሜ ካሉ በርካታ ወጣቶች የተለየ የህይወት መስመር ነው የመረጠችው። ለሴሲሊ ግን ይህ የልጅነት ህልሟ ነው።
ወደ ሆስፒታል ሲሄድ ነርሶች ምን እንደሚሰሩ አየው። ለዛ ነው እንደነሱ መሆን የተመኘሁት። በሽተኞችን መርዳት በጣም ያስደስተኛል። እነሱን ለመርዳት የተለየ ፍላጎት አለኝ። ትምህርቴን ስጨርስ ስራ እንደማገኝም እርግጠኛ ነኝ። ከዛም ራሴን መከላከል እችላለሁ፣ ምክንያቱም ትምህርት ቤትም የሚያስተምሩን እንደዛ ነው። በሄድኩበት ትምህርት ቤቴንና ስራዬን አስከብራለሁ።
ITM እንዲጂሊ የግል የህክምና ቴክኒካል ተቋም ሲሆን ከ40 ዓመታት በላይ ተማሪዎችን አሰልጥኗል። ከከተማ ወጣ ብሎ በሚገኘው ምስራቅ ኪንሻሳ ውስጥም የነርስ ስልጠና ከሚሰጡ ጥቂት ተቋማት መካከል አንዱና በብዙዎች ዘንድ ታዋቂነት ያለው ነው። ትምህርት ቤቱ በየአመቱ ከ100 በላይ አንደኛ ደረጃ ነርሶችን እያሰለጠነ ያስመርቃል። በትምህርት ቤቱ ቤቱ በመምህርነት ከሚያገለግሉት መካከል አንዱ የሆነው ጆሮሜ ኳሌ ስለ ፕሮግራሙ እንዲህ ይላል።
አብዛኛውን ጊዜ ትምህርት የሚሰጠው እዚህ ነው። ሁለት ዘርፎች አሉ። አንደኛው የነርስነት ስልጠና ሲሆን ሌላኛው ደግሞ የአዋላጅነት ነው። አሁን ተቋማችንን እያሻሻልን ነው። ሁልጊዜ አዲስ የትምህርት ዘመን ከመጀመሩ በፊት ሁሉም መምህራን ስልጠና እንወስዳለን። ለዚያ ነው ጥሩ ተቋም የሆነው።
ተቋሙ ሁለት የስልጠና ኮርሶችን ያዘጋጃል፣ በነርስ ዘርፍና በአዋላጅነት። ሁለቱም ትምህርቶች በቂ የክፍል ውስጥና ተግባራዊ ስራዎችን ይጠይቃሉ። ነገር ግን ከመንግስት ምንም አይነት ድጋፍ የማያገኘው ተቋም ከፍተኛ የማስተማሪያ ቁሳቁስ እጥረት አለበት። ለምሳሌ የተግባር ልምምዱ የሚካሄደው በዚህ በቂ ብርሃን በሌለበት ክፍል ውስጥ ነው። በገንዘብ እጥረት ምክንያትም ክፍሉ በቂ ቁሳቁሶች የሉትም። ለዛም ነው የትምህርት ቤቱ ዳይሬክተር የሌሎችን እርዳታ የሚጠይቁት።
ይህ መንግስት የማይረዳው የግል ተቋም ነው። ራሳችንን ችለን ነው የምንንቀሳቀሰው። ግን በጣም ያስቸግራል። የቴክኒክ ክፍላችንን ብታዩት ብዙ የሌሉን ነገሮች አሉ። ለስልጠና የሚያስፈልገውን ትክክለኛውን ነገር ለማሟላት እንጥራለን። ነገር ግን መንግስት ቢረዳን ወይም ቢያንስ ለአስተማሪዎቻችን ደሞዝ ቢከፍልልን ከፍተኛ የሆነ ጥራት ያለው ስራ መስራት እንችላለን።
በዲሞክራቲክ ሪፐብሊክ ኮንጎ ከ100 በላይ የነርስ ማሰልጠኛ ትምህርት ቤቶችና ከፍተኛ ተቋማት አሉ። አብዛኞቹ የግል ተቋማት ሲሆኑ በቂ የሆነ የትምህርት ግብዓት የላቸውም። መንግስት ደግሞ ለነዚህ ትምህርት ቤቶች ድጎማ ያደርግም። ሆኖም በእነዚህ አስቸጋሪ ሁኔታዎች ውስጥም ቢሆን በነርስነት ሙያ ተምረው ማገልገል የሚፈልጉ ወጣቶች ቁጥር በጣም ከፍተኛ መሆኑ ችግሩ እንዳያመዝን ያደርገዋል።
ሰላምታችሁ ስለነበራችሁ እናመሰግናለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን በአማሪክ ላይ እንዲሁም ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ@gmail.com የኢሜል አድራሻችንን ተጠቀሙ። ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ እንዲሁም እኔ ኤደን ገረሙ በመስተንግዶ ፕሮግራሙን በመምራት አብሬያችሁ ቆይቻለሁ። 202-227-6379 በሚለው መስመር ላይ ዋትሳፕ ላይ በመደወል የድምፅ ወይም የጽሑፍ መልእክት ልታደርሱን ትችላላችሁ። በጀመርነው ሙዚቃ እንሰናበታችኋለን። ደህና ደሩ። ይቅርታን ትርጉም የፍቅርን ቅኔ በደመ